Gambino VOA.
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የካቲት 3 2016 ዓ.ም የእሁድ ምሽት የጋቢና ቪ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት፣ ብርሃን ኃይሉ ስርጭቱን በማቀናበር፣ ጽዮን ግርማ በዋና አዘጋጅነት አብረናችሁ እንቆያለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያልናቸው ነው ይዘነው ለእናንተ የመጣ ነው። ሙዚቃም ይኖረናል። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። የመጀመሪያው ዘገባችን ከአንዲት ወጣት ጋር ያስተዋውቀናል። ፌቨን መለሰ ኢትዮጵያ ውስጥ እንብዛም ትኩረት ያልተሰጠውን የእንስሳት እንክብካቤ ባህል እንዲዳብር ጥረት እያደረጉ ከሚገኙ ወጣቶች መካከል አንዷ ናት። ፌቨን ጉዳት የደረሰባቸውንና እርህራሄ የተነፈጋቸውን እንስሳቶች ለመርዳት በምታደርጋቸው እንቅስቃሴዎች የብዙዎቹን ቀልብ መሳብ የቻለችም ናት። በተያያዥ ጉዳዮች ላይ ሀሳቧ እንድታጋራ ሀብታሙ ስዩም አነጋግሯት ነበር። ከሰሞኑ አስቀድማ ለእንስሳት እርህራሄ ማሳየት ስለጀመረችበት ቀዳሚ ምክንያት ታስረዳለች።
ፌቨን መለሰ ኢትዮጵያ ውስጥ ብዙም ትኩረት ያልተሰጠውን የእንስሳት እንክብካቤ ባህል እንዲዳብር ጥረት እያደረጉ ከሚገኙ ወጣቶች መካከል አንዷ ናት። ጉዳት የደረሰባቸውንና ርኅራኄ የተነፈጋቸውን እንስሳቶች ለመርዳት በምታደርጋቸው እንቅስቃሴዎች የብዙዎቹን ቀልብ ስባለች። በተያያዥ ጉዳዮች ላይ ሀሳቧን ታጋራን ዘንድ የጋቢና ቪኦኤ እንግዳ አድርገናታል። አስቀድማ ወደ መሰል ተግባራት ለመግባት የወሰነችበትን ምክንያት ታስረዳናለች።
ከህፃንነት የጀመረ ፍላጎት ነው፣ ከልጅነት ማለት ነው። እና ልጅ ያለ ውሾች ነበሩኝ፣ አሳድግ ነበረ። ግን መጀመሪያ እንደማንኛውም እንደ አብዛኛው ማህበረሰብ ስለ እንስሳት ያለኝ አዌርነስ ምንም የለኝም እንጂ ምንም አዌርነስ አልነበረኝም። እና እንስሳ አይቼ ማወቄን ራሱ ትዝ አይለኝም ከአምስት ከስድስት ዓመቴ በፊት ማለት ሚሞሪ ውስጥ የለም ድመትና ውሻ የሚባለው ነገር። እና የሆነ ጊዜ ተከራይተን የምንገባበት የነበረው ግቢ ላይ ውሻ ነበሩ እና ውሻ እርጉዝ ናት፣ ወልዳ ነበረ። በዛ ሰዓት እንዳለ የእኛ ግቢ ማህበረሰብ ምን ብሎ ይነግረኛል? ስለምትናከስ ገቢ ድንጋይ ወርውሪባት ይልኛል። እና ልክ እኔም ስመጣ እዛች ቦታ ጋር ድረስ ድንጋይ ይዤ እየወረወርኩባት ነው የማልፈው፣ እዛች ውሻ ላይ ማለት ነው። እና ለካ አሁን አድጌ ሲገባኝ ውሻ ትጮ የነበረው ልጆቿን ለመጠበቅ ነው እንጂ እኛን ለማጥቃት አልነበረም። እና ግን ማህበረሰቡ በህፃንነቴ እነዛ ሰዎች ምን አስተማሪኝ? ደብድቢያት የሚለውን ነገር አስተማሪኝ። እና ከዛ በኋላ ያየሁትን ውሻ ለማሯሯጥ ነበር ስራ፣ ድንጋይ ይዞ ማለት ነው። እና ከዛ እሷ ውሻ የት እንደገባች አላውቅም፣ ትዝ አይለኝም። ሌላ ውሻ መጣች፣ እሷ እንዴት እንደሆነ አላውቅም፣ ብቻ ትሻሻኝ ነበር። የሆነ ጊዜ እንዴት እንደተቀራረብን ሳላውቅ ተቀራርበን ያገኘው ራሴን። እና ከዛም በቃ የሚያሳዩት ፍቅር ምናምን ምናምን ሳየው ሰው ልክ እንዳደለ ገባኝ። በዛ ትንሽ እድሜም ቢሆን ተረዳውኝና ለእነሱ ፍቅር መስጠት እንዳለብን ገባኝ። ከዛን የወለደችው ልጅ እኔ ማሳደግ የጀመርኩት እና ሊጥሉ ሲሉ እኔ መቀማት የጀመርኩት። ግን ያው ህፃን ስለነበርኩ አቅም የለኝም ማለት ማስጣል አልችልም። እየወሰዱ ይጥሉብኝ ነበረ፣ ይገሉብኝ ነበር በምርጥ ነው። ሳድግ ግን በቃ ለእነሱ የሆነ ነገር ማድረግ አለብኝ ብዬ አስብ ነበረ።
የልጅነት ህልምሽ በተወሰነ መንገድ የተሳካ ይመስለኛል። ምክንያቱም አሁን እንስሳትን የሚንከባከብ ቡድን አቋቁመሻል፣ ወደ ተቋምም የቀየርሽ ይመስለኛል። እንስሳት ትኩረት ይሻሉ የተሰኘ ተቋም መስራች ነሽ። ምን አይነት ስራዎችን ነው የሚሰራው? እስቲ በዝርዝር ከምትሰሯቸው ስራዎች መካከል የተወሰኑ ብትነግሪኝ ብታጋሪ።
አሁን የቮለንቲር ቲም ነው ሆኖ ነው ያለው፣ ግን በቅርብ ጊዜ ላይሰንስ ያገኛል። ትንሿን የመንግስት አሰራር አቁሟል፣ አዲስ ላይሰንስ መቀበል ቆሟል። በዛ ምክንያት አሁን ማግኘት አልቻልም። እና እየተሰራ ያለው ስራ አንደኛ አዌርነሱ ነው። እንደነገርኩ ማለት ማህበረሰቡን መቀየር የሚችለው አዌርነስ ነው። ድርጊትም አለው፣ በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ ነው እሱን እያደረኩ ያለሁት። ሁለተኛ የተጣሉ ውሾችን ከመንገድ ማንሳት፣ ስልክ ደግሞ ያው ሁሉንም ማንሳት አንችልም፣ አቅም ይጠይቃል፣ በጣም ብዙ አቅም ይጠይቃል። እና ግን በቻለው አቅም በጣም የተጎዱ እንስሳትን እናነሳለን። በተለይ ደግሞ መኪና አደጋ የሚደርስባቸው እንስሳትን ውሾች፣ ድመቶችን አንስቶ የማሳከም ስራ፣ ከዛ በኋላ ለተወሰነ ጊዜ የማስጠለል ስራ ነው እና ደግሞ ቤት እንዲያገኙ የማድረግ ስራ ነው እየተሰራ ያለው። ፈረሶችንም በተወሰነ እናሳክማለን። ያው ሁሉንም ማለት አይደለም፣ ግን ባለቤቶቻቸው አውጥተው የሚጥሏቸው መኪና የሚገጫቸው እንደነሱ አይነት ፈረሶችን የማሳከም ስራ ከሐኪሞች ጋር በመተባበር እንሰራለን። አዶፕሽን ስራ ሰው ውሻን እንዳይገዛ ከጎዳና አንስቶ ማሳደግ እንዳለበት እሱን እናሳያለን። ሰዎች እንዳይጥሉ እንነግራለን፣ እንዳይጥሉ ሰዎች ውሾችን እንዳይጥሉ። እሱን እንነግራለን እና ያው በብዛት ህክምና ላይ ያለ ነው የተጎዱሾችን የማሳከም ማንሳት ቤት የማግኘት እንደዚህ አይነት ነገሮች ናቸው እየተሰሩ ያሉት። አዌርነሱ ግን በደንብ ይሰራ። አሁን ላይም እንስሶችን መንከባከብ የሁሉም ማህበረሰብ ኃላፊነት ነው በሚል ጎዳና ላይ ምገባዎች ተጀምረዋል። ምገባ በየቀኑ አይደለም፣ በወር አንድ የሚካሄድ ምገባ ነው። እሱ ያው ማህበረሰቡ እኛን አይቶ የእኛን አሻራ ተከትሎ እዛ አካባቢ ላይ ያሉትን እንስሶች መመገብ እንዲጀምር የማድረግ ዘመቻ ነው። እሱ በሰፊ እየተሰራ ነው። ክትባቶችም አንዳንዴ ይሰራሉ። እንደዚህ አይነት ነገሮች ናቸው እየተሰራሉ።
ኢትዮጵያ ውስጥ እንግዲህ ሰዎች ከቤት እንስሳት ጋር አብረው ይኖራሉ። ነገር ግን ለቤት እንስሳት ፍቅራቸውን የሚገልጹበት መንገድ ለየት ያለ ነው። ከዛ ውጭ ደግሞ እንደውም ጎዳና ላይ ያሉ ውሾችን ከመንከባከብ ይልቅ ከህፃንነታችን ጀምረን ማጥቃቱ ላይ እንበረታለን። ፈረሶቹም አህዮቹም የአገልግሎት ጊዜያቸውን ካቋረጡ በኋላ ገጥማቸው ጣፋንታ አሳዛኝ ነው በአብዛኛው። ምን አይነት ምላሽ አገኘሽ? ኧረ ይሄ ነገር ቅንጦት ነው። ችግር ባየለባት ሀገር ውስጥ እንስሳትን በዚህ ሁኔታ ርኅራኄና እንክብካቤ ማላመድ ትክክል አይደለም የሚሉ ሙግቶች አልገጠሙሽም ወይ? ስላሉት ተግዳሮቶች እስኪ ንገሩኝ።
ተግዳሮቱ በጣም ብዙ ነው፣ ቢወራም አያልቅም። ግን እኔ ምን አስባለሁ መሰለክ፣ አንደኛ መጽሐፍ ቅዱስ ሲያነብ እንደኖረም ሰው መጽሐፍ ቅዱሳችንም ጻድቅ ለእንስሳው ነብስ ይራራል ይላል እና ርኅራኄ የሚጀምረው ስልጣኔ የሚለካው ይባላል። እንስሳ ለእንስሳ በምታሳየው ልክ ነው የሰው ልጅ ርኅራኄ የሚለካው ይባላል እና በጣም ብዙ ሰዎች አይቀበሉኝም። ኖርማሊ ከሚቀበሉኝ የማይቀበሉኝ ይበዛሉ፣ ከሚመርቁኝ የሚሰድቡኝ ይበዛሉ። እና ቻሌንጁ በጣም ብዙ ነው የሱ እና እኔ ኖርማሊ ሰዎች እንስሳ መርዳትን እንደ ቅንጦት፣ ለእንስሳ ምግብ ማብላትን እንደ ቅንጦት ነው የሚያስቡት። እና እኔ ምን አስባለሁ መሰለህ ይሄ የምንጋራቸው ስሜቶች አሉ። አሁን ለምሳሌ መሰረታዊ ነገር ለእኔ ብዬ ማስበው ለእንስሳ ያስፈልገዋል ብዬ አስባለሁ። መመገብ፣ መጠለያ ማግኘት፣ ሕክምና ማግኘት፣ እነዚህ የተለያዩ ነገሮች እኔ እንደሚያስፈልገኝ እሱ ያስፈልገዋል ብዬ አስባለሁ። ምክንያቱም እኔ ሲርበኝ ቅንጦት ካደለ እሱ ሲርበው እንዴት ቅንጦት ሊሆን ይችላል? ገብቶሃል ሀሳቤ? እኔ መራብን ካወቅኩኝ እንዴት የእንስሳው መራብ ለእኔ ቅንጦት ሊሆን ይችላል? ምክንያቱም እኔ ሲርበኝ ኖርማሊ ሳታጣኩ ገንዘብ ሳይኖርህ ራሱ አይደል ወይ በስራ ተይዘ ወይም የሆነ የራቡ ስሜት ሲሰማ ምግብ መብላት እየቻልክ ሳትበላ እንኳን እንዴት ላይክ እንደምትበላ እኮ ታውቃለህ። በኋላ ግን ራቡ አያስቀምጥም። የእንስሳ ደግሞ እጣ ፈንታው ለመብላት ነው። ተርቦ ጸጥ ብሎ መተኛት ሊሆን ይችላል። ምክንያቱም እኔ አንደበት አለኝ፣ ራበኝ እላለሁ። እንስሳው ራበኝ አይልም፣ ጠማኝ አይልም። እና የኛ ሀገር እንስሶች እንደውም ይሄ ረሃቡን ብቻ አይደለም የሚታገሉት፣ ከህዝቡ ዱላ ጋር ነው ረሃቡ። ታመህ እጢ ወጥቶ እንደዚህ ሲያስረክርኮ ምናምን እየተጎተትክ እግር ተሰብሮ አይን ተሰብሮ ይልክ አይራራልህም ማህበረሰቡ። እንደዛ ሆኖ አይጠቃህም፣ ይቀጠቅጥሃል። እና ቢደርስብኝ ጫና ብዙ ነው፣ ግን ምንድን ነው አምኝበት የገባሁት ነገር ነው። ስለዚህ እና ደግሞ ለውጥ ለማምጣት ነው እየተራመድክ ያለሁት። ስለዚ ለውጥ ለማምጣት ሂደት ደግሞ ተቃውሞች የሚጠበቁ ነገሮች ናቸው። ስለዚህ ብዙ አስደነግጡኝም። መጀመሪያ የጀመሩ ጊዜ አስደንግጦኝ ነበረ። ኮንፊደንስም ስላልነበረኝ ይሄ የሰውን ምላስ የመቋቋምም አቅም ስላልነበረኝ አሁን ላይ በጣም አዳብሬ ያለው ብዬ ስለማስብ እነዚህ ነገሮች እየተቋቋምካቸው ነው ያለሁት። ግን ሰዎች እንደዛ ነው የሚያደርጉት። ፈረሳቸውንም ቢሆን ከተገለገሉ በኋላ ወይ መኪና አደጋ ሲደርስበት አውጥተው ይጥሉታል። ከዛን በኋላ አንዳንዶቹ ደግሞ ወደ ቤት እንዳይመለስ አይኑን ይጎለጉሉታል። አይኑን ጉልጉለው ወደ አስፋልት ይጥሉታል። ከዛ በኋላ ጥለውት ደግሞ አይጠብቁትም፣ አይሄዱም። ጥለውት ይጠብቁታሉ ሩቅ ሆነው። ምክንያቱም አንድ ቅልብልብ ብሎ የሚመጣ መኪና ሊገጨው ይችላል። ከዛ በኋላ ካሳ ይቀበሉበታል። ካሳ ይቀበሉበት እና ከዛ ደግሞ ሌላ ተረኛ የሚሰቃይ አካል ይገዙበታል። ምክንያቱም ህጉም እንትን አይላቸውም። ህጉም ለምን ይህን እንስሳ አቢዩዝ አደረግክ የሚለው ገና ነው። እና ይሄ ህጉ ራሷን እየሰራ ያለው ምናልባት እኔ በሬ ቢኖረኝ በሬን እንትና የስራ የምሰራበትን አጠቃብኝ ስል እንደ ንብረት ስለሚቆጠር ህጉ ይዛን ሊደግፈኝ ይችላል። ግን ለእነዚህ በየመንገዱ ለሚጣሉት ግን ማንም አይደግፋቸውም። እና ይሄ በጣም ማለት እንደ ማህበረሰብ በጣም የተሳሰብ የወረድንበት ልክ ነው። ይሄ የመጨረሻው ልካችን ነው ብዬ ነው የማስበው።
ሄቨን፣ በእነዚህ ፈተናዎች ውስጥ ምን አልፈሽ ግን ዛሬ ላይ ደርሰሻል። በጎ ፈቃደኞችን እያስተባበርሽም ለሌሎች ምሳሌ የሚሆን ስራ እየሰራሽ ነው። ተቃውሞም ድጋፉም ቢኖርም ቢያንስ ግን በተወሰኑ ሰዎች ጭንቅላት ውስጥ አዲስ እይታን እየፈጠርሽ ትገኛለሽ። የወደፊት እቅድሽ ምንድን ነው? ስለ ተቋሙ ምስ የወደፊት ዓላማዎች ደግሞ ጠቅልላ አድርገሽ ንገሪን ከመሰነባበታችን በፊት።
ቅድም የማስበው አንደኛ ሼልተር መክፈት እፈልጋለሁ። አሁን ላይ ትንሽ ሰፖርትም የለም፣ ዶኔሽንም ስለሌሉ ሼልተሮች ለመክፈት ተቸግረናል። ምክንያቱም
መጠለያ ቦታ ማለት ነው።
እና የሚነሱትን እንስሳዎች የምናስቀምጥበት ቦታ የለም። ኒዱ በጣም ትልቅ ነው። እንደ ሀገር ምንም እየተሰራ አይደለም። ምንም እየተሰራ በሌለበት ቦታ ላይ ደግሞ ለመትከል ስትራራጥ ያው ገና ጅማሪ ስለሆነ ትልቅ ነገር ይዘነው መንሳት ያለብህ ማለት ነው። ሁሉ እንደዛም ሆኖ አሁን ትልቅ ሼልተር ብንከፍትም ይህን ሁላ እንስሳ ማስጠለል እንችላለን ማለት አይደለም። ቢያንስ ግን የተጎዱ እንስሳትን በተለይ የሚያርፉበትን ነገር ማድረግ እንችላለን እና ሼልተር በጣም ወሳኝ ነው። አሁን ላይ እሱ ላይ ነው እየተንቀሳቀሱ ያለው ዶኔሽኖች በማሰባሰብ ሼልተሮችን ለመከራየት። ምክንያቱም አሁን ላይ ሙሉ ግቢ ራሱ ኪራይ በጣም ብዙ ነው። ለእንስሳ ደግሞ ስትል የሚያከራይ የለም ምናምን እና እሱ ትልቅ ችግር ነው። ሼልተር ግን በጣም በቅርብ ጊዜ ውስጥ ማሳካት የምፈልገው ነገር ሼልተር መክፈት ነው። ሕክምና ተቋማቶችን መገንባት። ምክንያቱም አሁን ላይ ማህበረሰቡ አንዳንዴ እንስሳ እየወደደም የማያሳክምበት ይሄ በግዴለሽ የማያሳክሙትን ሳይሆን እንስሳ እየወደደም የማያሳክምበት ምክንያት ኮስቱ ሀይ ስለሆነ ነው። በጣም የእንስሳ ሕክምና ክፍያ በጣም ውድ ነው እና እሱ ነገሮች በቅናሽ የሚገኙበትን ነገር ማድረግ ማቋቋም እንፈልጋለን። እኛ በቅናሽ የሚደረጉበትን ነገር አድርገን ከዛ የሚገኘው ገንዘብ ወደ እንስሶቹ ሼልተር የሚገባበትን ነገር ማድረግ እንፈልጋለን። ተቋሙ እንደዚህ አይነት ተቋሞች ቢያንስ እንኳን በየክፍለ ከተማው አንድ መኖር አለበት፣ ግዴታ ነው ለእንስሶቹ ሲባል ማለት ነው እና እንደዚህ አይነቶቹን ተቋማት መገንባት እንፈልጋለን። የጎዳና ላይ በተለይ ሴት ውሾች ናቸው አሁን እኛ ሀገር በጣም ከውሾችም እየተቸገሩ ያሉት፣ ምክንያቱም ማንም ሳይፈልጋቸውም አውቶ ይጥሏቸዋል። ወንድ ውሻ እንድትወልድ ይፈለጋል፣ ከወለደች በኋላ ሴቷ አትፈልግም፣ ጥቅም የላትም። እንደዚህ አይነት ነገር ነው ያለው እና የእነሱን ቁጥር መቀነስ እንፈልጋለን። እሱ የሚደረገው ደግሞ በኦፕሬሽኖች ነው፣ ዝም ብሎ በመርፌ ምናምን ሳይሆን ኦፕሬሽኖች ነው። ብዙ አይነት ቦታ ይፈልጋል፣ መድኃኒቱ ኮስት ሀይ ነው እና በተቻለን አቅም ጎዳና ላይ ያሉ ውሾች እንዳይበዙ ማድረግ እንፈልጋለን። ምክንያቱም እጣ ፈንታቸው ሞት ነው፣ መኪና ነው፣ ያን እንደዛ ሰፈር እንዲያደርጉ አንፈልግም እና እሱ ማድረግ እንፈልጋለን። በአጠቃላይ የቤት እንስሳት ፈረሶች፣ አህዮችን ከጥቃት መከላከል፣ ማህበረሰቡ ማንቃት እኔ ነቅቶ ማየት ትልቁ ህልሜ ነው። ከነዚህ ሁሉ ባሻገር ማህበረሰብ ከነቃ አንተ የምታደርጋቸው ነገሮች እየቀነሱ የአንተ ሎድ እየቀነሰ ነው የሚሄደው እና ማህበረሰቡ እንዲነቃ የሚደረጉ የዘመቻ ስራዎችን በጣም በሰፊ ተሰርተው እንግዲህ እንስሶች የማይሳቀቁበት ሀገር፣ የማይደበደቡበት፣ የማይቀጠቀጡበት ሀገር ማየት በቃ እንደ ሌላው ዓለም እንደ ውጭው ዓለም በሰላም ሰው አምኖ ምድር የሁሉም ሰው መሆኑን አምኖ የሁሉም አካል መሆኑን የእንስሳም የሰውም አካል ምድር መሆኑን አምኖ የሚኖርበትን ሀገር ማየት በጣም እሱ በጣም ትልቅ ቢሼ ነው። የመጨረሻ ቢሼ እሱ ነው።
ፌቨን መለሰ፣ የተለያዩ እንስሳትን ተንከባካቢ ነሽ። ኢትዮጵያውያን ደግሞ ለእንስሳት ያላቸውን ሩህሩህነትና እይታ እንዲያሻሽሉ እንቅስቃሴ የጀመርሽ ወጣት ነሽ። ሀሳብሽን ለአድማጮች ለተመልካቾች ስላጋራሽልኝ በጣም አመሰግናለሁ። እግዜር ይስጥልኝ።
በጣም አመሰግናለሁ።
ያለፉት አምስት ዓመታት የኢትዮጵያ መገናኛ ብዙሀን ያጠናቀሯቸውን ሃይማኖት ተኮር ዘገባዎችና በኢትዮጵያ መገናኛ ብዙሀን ከሃይማኖት ጋር ያላቸውን ታሪካዊ ግንኙነት የዳሰሰ ሃይማኖትና መገናኛ ብዙሀን በኢትዮጵያ የሚል ጥናት በቅርቡ ይፋ ተደርጓል። ጥናቱ በኖርዌይ ኦስሎሜት ዩኒቨርሲቲ የተግባቦት መምህራን በሆኑት በረዳ ፕሮፌሰር ሙላቱ አለማየሁና እንዲሁም ደግሞ በስራ ባልደረባቸው ፕሮፌሰር ቴሬሽ ሄዳል የተዘጋጀ ነው። ሁለቱ ምሁራን ከዚህ ቀደም ብሔርና የኢትዮጵያ መገናኛ ብዙሀን የሚል ጥናት ማቅረባቸው የሚታወስ ሲሆን ይህ የአሁኑ ጥናትም የብሔር ጥግ የያዙት መገናኛ ብዙሀን ላይ ሃይማኖትና እምነት ተኮር ዘገባዎች ያላቸውን ሚና የሚቃኝ ነው። ከጥናቱ አድራጊዎች መካከል አንዱ የሆኑትን ዶክተር ሙላቱ አለማየሁን አነጋግሬ ያሰናዳው ዘገባ ይቀጥላል። ሃይማኖትና መገናኛ ብዙሀን በኢትዮጵያ ተብሎ የተሰየመው የጥናት ሪፖርት ሀገሪቱ ውስጥ ባለፉት አምስት ዓመታት በሃይማኖትና በመንግስት መለያየት አተገባበር ላይ ሰፊ ክፍተት መፈጠሩን ይናገራል። በኖርዌይ ኦስሎሜት ዩኒቨርሲቲ የተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ቴሬሽ ሄዳል የተዘጋጀ ጥናት ነው። ተባባሪ ፕሮፌሰር ሙላቱ አለማየሁ፣
የመንግስት በእምነት ውስጥ በሃይማኖቶች ውስጥ ጣልቃ መግባት ፍላጎት ስታዩ እዚህም እዛም መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች ትልልቅ የምታያቸው መንግስት ኃላፊዎች አሁን ላይ የሃይማኖት ጥቅሶችን እየጠቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው። ለምሳሌ እግዚአብሔር ኢትዮጵያና ልጆቿን ይባርክ የሚል አይነት ንግግር አሁን በብዙ ባለስልጣናት እየተለመደ ነው ማለት ነው። ወይ አጌንስት አይደለም አሁን በዚህ አባባሉ፣ ግን ምንድን ነው ኢምፕላይ የሚያደርገው የሚለውን ነገር ስና የሆነ ነገር ይጠቁመናል ማለት ነው። ሌላኛው ለምሳሌ በሀገራችን የተከሰቱ ግጭቶችን እንደው በዋናነት ለመግለጽ ያክል በሙስሊሙ ማህበረሰብ በመጅሊስ ውስጥ ትልቅ ክፍፍል፣ ትልቅ ኮንትሮቨርሲ ነበር ለሁለት ዓመት ምናምን የዘለቀ እሱ በሚዲያው ሳይመጣ በኋላ ላይ በመንግስት መንግስት ለችግሩ መፍትሄ በሰጠ ጊዜ ግን ወደ ሚዲያው መጣ ማለት ነው። ለችግሮች መፍትሄ ለመስጠት የመንግስት አልቃ ገብነት እየመጣ እየታየ ሄደ ማለት ነው። ኢትስ ጉድ ባይ ዘ ወይ ችግሮች ሲመጡ መቅረፉ ግን ምንድነው ኢምፕሊኬሽኑ? በተለይ በተለይ የሀገሪቱ ህገ መንግስት ሴኩላሪዝምን ነው የምተገብረው እስካለ ድረስ መንግስት እስከዚህ ድረስ ጣልቃ መግባት ነበረበት ወይ? የእምነት አባቶች የእምነት ተቋማት ችግሮቻቸውን በራሳቸው መፍታት አይችሉም የሚለውን ነገር ጠይቀን እናልፋለን ማለት ነው።
በተለይም መደበኛዎቹ መገናኛ ብዙሀን ከሃይማኖቶች ነጻና ገለልተኛ ለመሆን በሚል ከሃይማኖት ጋር የተያያዙ ግጭቶችን ከመዘገብ ራሳቸውን ማግለልን ወይም መግለጫዎችን እንደወረዱ ማንበብን መምረጣቸውን ከጥናቱ አድራጊዎች መካከል አንዱ የሆኑት በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ መምህር የሆኑት ዶክተር ሙላቱ አለማየሁ ይገልጻሉ። በዚህ የተነሳም ከሃይማኖት ጋር በተገናኙ ግጭቶች ምክንያት የሚደርሰውን ሞትና የአካል ጉዳት እንዲሁም የንብረት ውድመት ሳይዘግቡ መቅረታቸውን ጥናታቸው እንደሚያሳይ ተናግረዋል።
ለምሳሌ እናንሳ ብንል መገናኛ ብዙሃን በጣም በርካታ የአንድ እምነት ተከታይ ሲሞት፣ መስጊዶች፣ ቤተክርስቲያኖች ሲቃጠሉ፣ የእምነት ተከታዮች ሲፈናቀሉ አልዘገቡትም ባለን ጥናት ማለት ነው። ምንድን ነው ተብሎ ሲጠየቁ እኛ የሴኩላሪዝምን ነው የምንከተለው ሴኩላር ስቴት ስለሆን እና የዛን ፕሪንስፕል ስለምንከተል እንደዚህ ነገር አንዘግብም የሚል ነገር ይናገራሉ ማለት ይሄኛው ነው አንደኛው ትልቁ ስህተት ማለት ነው። ለምሳሌ ግጭት ሲከሰት በጣም በርካታ ሰው ሲገደል ነው አሁን እኮ ዜጋ ነው እየሞተ ያለው በእምነቱ ምክንያት ቢሞትም ግን እየጠፋ ያለው የሰው ህይወት ነው እና እዚህ ጋር ሴኩላር ሚዲያ ነኝ ብሎ ማለት ይተናል። በጣም ኮንፊውዥን ውስጥ እንዳሉ አይተናል። ይሄ ኮንፊውዥን የመጣው በጣም በተለያዩ ምክንያቶች ነው። አንደኛው ኤዲቶሪያል ፖሊሲዎቻቸው በሚያስቀምጡት መስፈርት ነው። ለምሳሌ ግጭቶችን አንዘግብም፣ እንደ የልማት ስራ ላይ ካልሆነ በስተቀር እምነት ላይ ያተኩረን አንሰራም፣ እንደዚህ እንደዚህ የሚሉ ነገሮች በጣም ተዘርዝረዋል ባየናቸው አንዳንድ ኤዲቶሪያል ፖሊሲዎች ማለት ነው። የኢትዮጵያ ሚዲያ በጣም ሞር ሳይለንት መሆንን የሚመርጥ ነው። ሰው እየተጨፋጨፈ ስንት ሰው እየሞተ የማይዘግብ ሚዲያ ነው። ዘን እምነቱ ላይም ሲጨምርበት ደግሞ ሌላ ጠባሳ ነው የሚጨምርብን ማለት ነው እና ኤዲቶሪያል ፖሊሲዎቻቸው ላይ አይተናል ማለት ነው። ሁለተኛው ስጋት ነው። ብዙዎቹ ስጋት አለባቸው። ይህንን ብዘግብ ምን ሊያስከትል ይችላል ብለው የሚሉ አሉ። ግን መዘገብ የትኛውም ሀገር ነው ወደ ሶሉሽን ነው እንጂ የሚያመጣልን ነው። ባለመዘገባችን የምንቀንሰው ምንም አይነት ግጭት የለም። ሶስተኛው ሪዝን ምንድነው? ራሱ የመንግስት ጫና ነው ማለት ነው። የመንግስት ጫና ምን ለማለት ፈልጌ ነው? የሚዘግቧቸው ጉዳዮችን ይህን ዘግብ ይናትዘግብ ኦልሞስት በሚባል ደረጃ እንትን ያደርጓቸዋል ማለት ነው። ኦነሮቹ፣ ፖለቲካል ፓርቲው፣ መንግስት፣ እነዚህ ደግሞ በቀጥታም በተዘዋዋሪ መንገድ ጫና ስለሚያደርጉባቸው አብዛኞቹን ከዚህ ከእምነት ተቋማት ጋር በተያያዘ የሚነሱ ግጭቶችን አይዘግቧቸው ማለት ነው።
በተጨማሪም ከአምስት ዓመት በፊት ከመጣው የፖለቲካ ለውጥ ጋር ተያይዞ ቀድሞ ባልነበረ መልኩ 50 የሚሆኑ እምነት ላይ ያተኮሩ የመገናኛ ብዙሀን ውጤቶች ፍቃድ ማግኘታቸውን ዶክተር ሙላቱ ጠቁመው እነሱም የተቋቋሙለት መሪ ዓላማ አንድ ሃይማኖትና ፍላጎት ላይ ያተኮረ በመሆኑ የተጠያቂነት የሚዛናዊነትና ተአማኒነትን የመሳሰሉ እሴቶች ይጎድሏቸዋል ይላሉ።
በሌላ በኩል ደግሞ አንዳንድ ሚዲያዎች ደግሞ በጣም ጽንፍ ይዘው በጣም ቬሪ ፖላራይዝድ የሆነ አይነት አጌንስት ወይም ፎር ወይንም ይደግፋሉ ወይንም አጌንስት ነው የሚዘግቡ እናያለን ማለት ነው። ይሄ እነዛኞቹ ዝምታን መርጠዋል። አንዳንዶቹ ደግሞ ጽንፍ ይዘው እየታገሉ ነው ማለት ሰው መሀል ላይ የት እናገኝ? የትኛው ጋ ነው ህብረተሰቡ ትክክለኛ መረጃ ማግኘት ያለበት ብለን ስንል ህብረተሰቡ አሁን አንድን መገናኛ ብዙሃን ብቻ በመከታተል የሚያገኘው ሚዛናዊ መረጃ የለም ማለት ነው። በጣም ፖላራይዝድ የሆነ ነገር ነው ብናል።
ጥናቱ ከተከተላቸው መንገዶች አንዱ 20 የመገናኛ ብዙሀንና የእምነት ተኮር ማህበረሰብ መሪዎችን ማነጋገር እንደነበረ ዶክተር ሙላቱ ጠቁመው፣ በእምነት ስም የተከፈቱ ማህበራዊ መገናኛዎች የሚያስተላልፏቸው መልእክቶች የሃይማኖት መቻቻልን መርህ የጣሱና በጥላቻ ንግግሮች የተሞሉ መሆናቸውን መገንዘባቸውንም አመልክተዋል።
አሁን ላይ በተለይ የዚህ የእምነት ላይ ያተኮሩ ስብከቶች፣ ንግግሮች በብዙ የእምነት ተቋማት ላይ ስናያቸው እነዚህ የጥላቻ ንግግሮችን የያዙ አንዱን ብሔር ከአንዱ ብሔር የሚያነሳሱ በጣም ግልጽ የሆኑ መልእክቶችን የያዙ ናቸው ማለት ነው። ይሄኛው የዚህኛው እምነት የዚህኛው እምነት ብቻ ምን ነው አይደለም፣ ኦልሞስት በሁሉም በምንላቸው ደረጃ ስብከቶቻቸው የፖለቲካ አስተምሮት ይቅርታ የእምነት አስተምሮቶቻቸው የጥላቻ ንግግር ነው። ወይንም አንደኛውን እምነት፣ አንደኛውን ብሔር፣ አንደኛውን ፖለቲካ የሚያነሳ ወይንም የሚጥል እየሆኑ መጡ ማለት ነው።
በአንጻሩ ምንም እንኳን መደበኛዎቹ መገናኛ ብዙሀን ራሳችንን ከእምነትና ከሃይማኖት ተያያዥነት አርቀናል ቢሉም ጋዜጠኞቻቸው ግን በንጽጽር ከ5 ዓመት በፊት ከነበረው በተለየ ሁኔታ የተለያዩ እምነቶችን የሚያንጸባርቁ አለባበሶችና ድርጊቶችን በስርጭቱ ወይም በስራቸው ላይ ሆነው መፈጸማቸው በጥናቱ ሪፖርት ላይ ሰፍሯል። ይህ ሲሆን በሌላ ፍላጎትና እምነት ውስጥ ባሉ ሰዎች ዘንድ የሚተላለፈው መልእክትም ልብ አልተባለም ብለዋል ዶክተር ሙላቱ።
ጋዜጠኛው እንደ ማንኛውም ሰው ግለሰብ ነው፣ የሚፈልገውን መልበስ ይችላል የሚል ነገር አለ ወይ? ከፕራይቬሲ አንጻር የስ መብቱ ነው፣ ማንኛውም ነገር መልበስ ይችላል። ግን የሚሰራበት ተቋም የፐብሊክ ሚዲያ ነው፣ የህዝብ ነው። እዛ ጋር ያ ህዝብ የሚፈልገውን አይነት ነገር አለባበስ ነው መሆን ያለበት ማለት ነው። ወይንም የዛ ሚዲያ ተቋም የድሬሲንግ ኮድ በሚፈቅደው ነው መሆን ያለበት እንጂ ማንኛውም አይነት ነገር መልበስ የለበትም። ሁለተኛ ከዚህ በፊት የነበረ ነገር ነው የሚለብሱት ነገር አለ። አሁን ላይ ለምን ጎልቶ የወጣው የሚለውን ነው ማየት ያለብን እንጂ ይሄ ድሮም የነበረ ነው። አሁን ላይ ጎልቶ የወጣበት ዋናው ምክንያት ቴንሽኑ ነው።
በኖርዌይ ኦስሎሜት ዩኒቨርሲቲ የተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ቴሬ ሸዳል ከ3 ዓመታት በፊትም የኢትዮጵያ መገናኛ ብዙሀን ብሔርተኝነት የሚታይባቸውና እንወክለዋለን በሚሉት ብሔር ወይም ጎሳ ላይ የተበዳይነትን መንፈስ ለማስፈን እየሰሩ ናቸው የሚል መደምደሚያ የያዘ ብሔርና የኢትዮጵያ መገናኛ ብዙሀን የሚል ጥናት ሰርተዋል። የመንግስት ኃላፊዎች የሃይማኖትና የመንግስት መነጣጠል የሚለውን ህግ እንዲያከብሩ፣ የበዓላት መልእክቶቻቸውም ከሃይማኖታዊ ጥቅሶችና ታሪኮች የጸዱ እንዲሆኑ ዶክተር ሙላቱ ይመክራሉ።
የኢትዮጵያ ሚዲያ በአጠቃላይ ፖለቲካል ኢኮኖሚ ኦፍ ሚዲያ ብለን ስናይ በጣም የሚዘውረው ፖለቲካው ነው። በጣም የሚዘውረው ይህን ፖለቲካ በመዘወር በኩል ደግሞ ምናልባት በአመራር ላይ ያሉ ኤግዚኪቲቭ ቦዲዎች ወይንም አጠቃላይ ሊደርሽፑን ማለት እንችላለን። የእነሱ ይሁንታ ወይም የእነሱ እያንዳንዱ የሚያደርጓት ተግባር መገናኛ ብዙሃን ውስጥ ትገለጻለች ማለት ነው። መንግስት በመገናኛ ብዙሃኖች ላይ የሚያሳድረውን ተጽዕኖ እስካላቆመ ድረስ መንግስት በማህበረሰብ ውስጥ ያለውን ቀና የሆነ አስተሳሰብ እንዲጠናከር እስካላደረገ ድረስ መንግስት ደግሞ መገናኛ በጣም ነፃ ሆኖ እንዲዘግቡ እስካላደረገ ድረስ ምን ይሆናል መሰለሽ? ጡዘቱ እየቀበረ ይሄዳል ማለት ነው። እንዳልኩሽ መንግስትና ስርዓተ መንግስትና ሃይማኖት የተለያዩ ናቸው። አንደኛው በሌላኛው ላይ ጣልቃ አይገባም ካል የመጀመሪያው ነገር መግለጫ መስጠቱ ያን ያክል አስፈላጊ ነው ወይ ብለን ራሱ ልንጠይቅ እንችላለን። ምሳሌ ዘመን ሲሸጋገር ሲሆን ለሁሉም የሁሉም በዓል ነው። የዛን ጊዜ አመቱ እንዴት አደረሳቸው የሚል ነገር ሊላክ ይችላል። ግን በእያንዳንዷ የእምነት ፌስቲቫል ላይ እየተነሳን መጽሐፍ ቅዱስን ቃልም ወይም የቁርአን ቃል እየጠንትን እያለ የምናስተላልፍ ከሆነ ይሄኛው አይ ቲንክ የመንግስትንም ሚናና የሃይማኖትንትን በደንብ ለይቶ ያለማወቅ ነው። ቅድምን ብዬሻለው የዚህ ሴኩላሪዝምን ሮንግ ላይ አንደርስታንድ ማድረግና ኢምፕሊመንት ማድረግ ብዬ ያልኩሽ መገናኛ ብዙሀን ውስጥ ብቻ አይደለም፣ ፖለቲካ ውስጥም ሮንግ የሆነ አንደርስታንዲንግ አለ ብዬ ያልኩሽ እዚህ ጋር ነው ማለት ነው።
መደበኛዎቹ የመገናኛ ብዙሀን አውታሮች እምነት ተኮር ግጭቶች ሙያዊ በሆነ መልኩ እንደ ማንኛውም ዘገባ ማየት እንዳለባቸው የሚያሳስቡ ተባባሪ ፕሮፌሰር ሙላቱ አለማየሁ የሃይማኖት ፍቃድ ይዘው የሚሰሩ መገናኛ ብዙሀንም ዘገባዎቻቸው ሚዛናዊ እንዲሆኑ የሚገደዱበት የህግ ማዕቀፍ ሊኖር እንደሚገባ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁን ስለሆናችሁን እናመሰግናለን። አሜሪካውያን ካሊፎርኒያ ግዛትን እየለቀቁ ወደ ቴክሳስ እና ካሮላይናዎቹ የሚሄዱት ለምንድን ነው ይሰኛል ይሄው ተቀጣዩ ዘገባችን። ከአውሮፓ 2022 ዓ.ም ተመረተ አንስቶ ቁጥራቸው ከ8 ሚሊዮን የሚበልጥ አሜሪካውያን የሚኖሩበትን አካባቢ እየለቀቁ ወደ ሌላ ቦታ በመሄድ ኑሮ መጀመራቸውን የዩናይትድ ስቴትስ የህዝብ ቁጥር ያመለክታል። ብዙ የካሊፎርኒያ ነዋሪዎችም ክፍለ ግዛቷን ለቀዋል። ፍሎሪዳ የህዝብ ብዛቷ ከማናቸውም የአሜሪካ ክፍለ ግዛቶች በሚበልጥ መጠን እያደገ ሲሆን በአሁኑ ወቅትም የነዋሪዎቿ ቁጥር ከ22 ሚሊዮን ከፍ ብሏል። የአሜሪካ ድምጿ አንጀሊና ባግዳሳሪያን ከሎስ አንጀለስ ያጠናቀረችውን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች።
ጃን ጋብን እንደ አውሮፓውያን የዘመን አቆጣጠር ከ2001 ዓ ም ጀምሮ ኑሮውን ካሊፎርኒያ ላይ አድርጓል። በአሁኑ ሰዓት ሎስ አንጀለስ ሆሊውድ ቡልቫርድ የሚባለው ታዋቂው ጎዳና ላይ አይ ራይድ ላይክ ስታር የተባለ የቱሪስት አስጎብኚ ድርጅት ባለቤት ነው። ጎብኚዎችን ሰብሰብ እያደረገ ሎስ አንጀለስ ያሉ የታዋቂ ሰዎች መኖሪያ ቤቶችን ያስጎበኛል። ከተማዋንም ዞር ዞር እያደረገ ያሳያል።
And I'm from the south of France and I wanted to live the American dream.
እኔ የደቡብ ፈረንሳይ ሰው ነኝ። አሜሪካ በምትሰጠኝ የድልና የስኬት በረከት ተጠቅሜ ልኖር መጣው። መጥቼም ካሊፎርኒያ መኖር ጀመርኩ።
አንዳንድ የካሊፎርኒያ ነዋሪዎች የራሱ መጓደኞች ጭምር ለቀው እየሄዱ መሆናቸውን ጃን ይናገራል።
The cost of living is just going through the roof. So most people cannot take the pressure anymore.
የኑሮ ውድነቱ ጣሪያ እየነካ ነው። በቃ ሰው ጫናውን መቋቋም ያቃተው መጥቷል።
የኋለኛው የዩናይትድ ስቴትስ የህዝብ ቁጥራ እንደሚያሳየው እንደ አውሮፓውያን የዘመን አቆጣጠር በ2022 ዓመተ ምህረት ከ800,000 በላይ የካሊፎርኒያ ነዋሪዎች ለቀው ወጥተዋል። የሚበዙት የሄዱት ወደ ቴክሳስ ክፍለ ግዛት ሲሆን ከ100,000 የሚበልጡ የካሊፎርኒያ ሰዎች አሁን ኑሯቸውን ቴክሳስ አድርገዋል። የቴክሳስ ነዋሪዋ ዳያን ሮድስ እንዲህ ይላሉ።
Come to Texas, but don't bring your politics with you.
ወደ ቴክሳስ ነው ብቻ ፖለቲካችሁን ይዛችሁብን እንዳትመጡ።
ሰዎች ከሌሎች ክፍለ ግዛቶች ለምን ሎን ስታር ወይም ብቸኛይቱ ኮከብ ተብላ ወደምትጠራው ቴክሳስ መጥተው ለመኖር እንደሚፈልጉ ይገባኛል ነው የሚሉት ዳያን ሮድስ።
We don't have a state income tax.
ለክፍለ ግዛቱ የገቢ ግብር አንከፍልም። የመኖሪያ ቤት ዋጋም ቢሆን ከካሊፎርኒያም ሆነ ከሌሎች ብዙ ክፍለ ግዛቶች በጣም ይረክሳል።
በነጽጽር ቁጥራቸው አነስተኛ ይሁን እንጂ ታዲያ ቴክሳስን ለቀው ካሊፎርኒያ የገቡ ሰዎችም አልጠፉም። በህዝብ ቁጥራው መረጃ መሰረት በ2022 42,000 የቴክሳስ ሰዎች ለቀው ካሊፎርኒያ ገብተዋል። ከአንዳንዶቹ የዩናይትድ ስቴትስ ክፍለ ግዛቶች ወደ ሌላ አካባቢ በብዛት መንቀሳቀስ የተጀመረው በአውሮፓውያን 2020 የኮቪድ-19 ወረርሽኝን ተከትሎ እንደሆነ ጉዳዩን የተከታተሉ አዋቂዎች ይናገራሉ። የካሊፎርኒያ ዩኒቨርሲቲው ዴቪድ ካይል ሲያስረዱ
Pandemic, of course. had a big impact on how we see
ዓለም አቀፉ ወረርሽኝ ለምንኖርበት ቦታና ለስራችን ባለን አመለካከት ላይ ጫና አሳድሯል። በቀሪው ዕድሜያችን ምንድነው ማድረግ የምንፈልገው እንድንልም አድርጎናል። ብዙዎቻችን የምኖር ትርጉሙ ምንድነው የሚል ቀውስ ውስጥ ገብተናል። እናም ሰዎች የሚሄዱት እዚህ መኖር አልፈልግም ሌላ ቦታ ነው ብለው ሳይሆን በቃ ለየት ያለ ነገር ለሞክር እስኪ በሚል ስሜት ነው።
በህዝብ ቆጠራ ወሃዛዊ መረጃዎች መሰረት ቁጥራቸው ከ8 ሚሊዮን የሚበልጥ አሜሪካውያን በ2022 የሚኖሩበትን ክፍለ ግዛት ለቀው በሌላ ግዛት መኖር ጀምረዋል። አሁንም ዴቪድ ካይል
I believe that we're in a moment where people are trying
አሁን እንደምናየው ከሆነ ሰዎች እኔ ቦታ ከመሰጣቸው እሴቶች ጋር በሚስማማ መንገድ መኖር የሚችለው የት ብኖር ነው የሚለውን አስበውበት ለመኖር እየሞከሩ ነው።
74,000 የቀድሞ የካሊፎርኒያ ነዋሪዎች ለቀው አዲሷ መኖሪያቸው እንድትሆን የመረጧት አሪዞናን ሲሆን 50,000 ሰዎች ወደ ፍሎሪዳ ሄደዋል። ስካት ስቶርጌት ጓዛቸውን ጠቅልለው ወደ ፍሎሪዳ ሊጓዙ በዝግጅት ላይ ናቸው።
I enjoyed my time but I'm ready to go.
እዚህ ደስ ብሎኝ ነው የኖርኩት። አሁን ግን ልሄድ ወስኛለሁ።
ካሊፎርኒያን ብዙዎች ነዋሪዎቿ በቃሽኝ እያሉ የጣሏት ቢሄዱም አሁንም ቢሆን ከሀገሪቱ ክፍለ ግዛቶች ሁሉ ትልቁን የህዝብ ብዛት እንደያዘች ነች። 39 ሚሊዮን ነዋሪዎች አሏት።
የተከበራችሁ አድማጮቻችን ስለነበረን ቆይታ እያመሰገንን የእሁድ ምሽት መሰናዷችንን እዚህ ላይ ፈጽመናል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዶን ጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ የቪኦኤ አምሃሪክ ፌስቡክ ገጽ ላይ በመግባት ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በአዘጋጅነት፣ ብርሃን ኃይሉ ዝግጅቱን በማቀናበር አብረናችሁ ቆይተናል። ሰላም ጤና ስጥልን። ደህና ደሩ።